ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በቴሌስታር 15 ዲግሪ ዌስት በ12738.24 ሜጋሄርትስ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ የካቲት 28 ቀን 2009 ዓመተ ምህረት ነው። ለሁለት ሰዓታት የሚቆየው መደበኛ ፕሮግራማችን የመጀመሪያው ክፍል በዜና ይጀምራል። ረቡዕ የሚከበረውን ዓለም አቀፍ የሴቶች ቀንን ምክንያት በማድረግ ከፍኖተ ዴሞክራሲ ዝግጅት ክፍል የቀረበ ጽሑፍ አለን። ማስከተልም የተለያዩ ከዝግጅት ክፍላችን የቀረቡ ሀተታዎችን አሰምተን የመጀመሪያው ክፍል ዝግጅታችን ፍጻሜ ይሆናል። በቅድሚያ ዜና።
የወያኔ አገዛዝ የሸቀጦች ዋጋ ላይ ጭማሪ በሚያደርጉ ነጋዴዎች ላይ የቅጣት እርምጃ እንደሚወስድ አስታወቀ። በተለየ ምግብ እቃዎች ዋጋ እየጨመረ መምጣት በርካታ ዓመታትን ያስቆጠረ መሆኑን የታወቀ ነጋዴዎች እቃ በመደበቅ ዋጋ በመጨመርና የሚዛን ቅነሳ በማድረግ የቃዎችን ዋጋ እንዲንር አድርገዋል በማለት ለመቅጣት መሞከሩ ብዙዎችን አስገርሟል። የሸቀጥ ዋጋ እየጨመረ የሚገኘው አቅርቦቱ በማነሱ ነው የሚሉ ወገኖች ምንም እንኳን በአገራችን የገባው ድርቅ አንዱ ምክንያት ቢሆንም በተለያዩ የባዕድ ባለሀብቶች እየተመረተ ወደ ውጭ ከሚወጣው እህል በተጨማሪ የወያኔ አባላት ንብረት የሆኑ ግዙፍ ኩባንያዎችና የንግድ ተቋሞች እንዲሁም ግለሰቦች የጤፍ እንጀራን ሳይቀር በገፍ ወደ ውጭ በመላክ አቅርቦቱን በማመንመናቸው ዋጋው ሊንር ይችላል ብለዋል። የተባበሩት መንግስታት የእርዳታ ጉዳይ አስተባባሪ ጽህፈት ቤት በኢትዮጵያ የገባው ድርቅና ረሃብ እየተባባሰ በመምጣቱ ያለው በጀት እየጨመረ የሚሄደውን የተረጆች ቁጥር ፍላጎት ለማሟላት የማይበቃ መሆኑን ሰኞ የካቲት 7 ቀን ገለጸ። ጽህፈት ቤቱ የተረጆች ቁጥር በየጊዜው እየጨመረ መሄዱን ገልጾ የተሰጠውን እርዳታ ወደ ቦታው ለማድረስ የአራት ወራት ያህል ጊዜ የሚፈጅ በመሆኑ በአሁኑ ወቅት በስቃይ ላይ ያለውን ወገን ህይወት ለማትረፍ ያስቸግራል ብሏል። በኢትዮጵያ 5.6 ሚሊዮን ህዝብ ያስቸኳይ ጊዜ እርዳታ የሚያስፈልጋው ሲሆን በምስራቅ አፍሪካ ያለው የራብተኛ ቁጥር 13 ሚሊዮን የደረሰ መሆኑን ተነግሯል። የውሃ እጥረት ያጋጠማቸው አካባቢዎች በርካታ ሲሆኑ ከዚህ ችግር የተነሳ የሚሞቱ እንስሳትና ህፃናት ቁጥር በየቀኑ እየጨመረ በመሄድ ላይ ነው ተብሏል። በደቡብ ኢትዮጵያ በውሃ እጥረት ለተጠቁ አካባቢዎች በቦቴና በተሽከርካሪዎች አማካኝነት ውሃ ለማጓጓዝና ለማከፋፈል በየሳምንቱ 2.7 ሚሊዮን ዶላር ወጪ እንደሚጠይቅም ተነግሯል። በአዲስ አበባ የሚገኘው ሂልተን ሆቴል በሚቀጥሉት 3 ዓመታት ለግል ባለሀብቶች ሊሸጥ መሆኑ ተነገረ። ሂልተን ሆቴል የተሰራው በንጉሱ ዘመን በ1960 ዓ.ም ተመረጸ ሲሆን የሂልተን ኩባንያ ከኢትዮጵያ መንግስት የ50 ዓመታት የአስተዳደር ኮንትራክት ወስዶ መሆኑ ይታወቃል። በኮንትራክቱ መሰረት የሂልተን ዓለም አቀፍ ድርጅት ኮቴሉ ገቢ 20 ከመቶ እንዲወስድ የተደረገ ሲሆን ኮንትራክቱ በሌሎች ቦታዎች የሂልተንን ስም የያዙ ሆቴሎች እንዳይከፈቱ የሚከለክል ነበር። 60 ሺህ ካሬ ሜትር በሆነ ቁልፍ ቦታ ላይ የተሰራውና 400 የመኝታ ክፍሎች ያሉት ይህ ሆቴል 280 ሚሊዮን ዶላር የሚያስወጣ እድሳት እንደሚያስፈልገውም ተነግሯል።
በጎጃምና በጎንደር የተለያዩ ከተሞች በተካሄዱ የመምህራን ስብሰባዎች ወያኔ ጠንካራ ተቃውሞ እንደተሰነዘረበት ከተለያዩ ከተሞች ከደረሱን መረጃዎች ተገንዝበናል። ቅዳሜ የካቲት 25 እና እሁድ የካቲት 26 ለሁለት ቀናት በተካሄዱ ስብሰባዎች የወያኔን ዘረኝነትና ዘራፊነት በስብሰባዎቹ የተሳተፉ መምህራን መረጃ በመጥቀስ ያጋለጡ ከመሆናቸው በላይ ሰብሳቢ የሆኑትን የወያኔ ካድሬዎች አንገቶቻቸውን ማስቀርቀር መቻላቸው ተወስቷል። በርካታ አካባቢዎች የተነሱት ሐሳቦች ግንዱን ውሃ እያጠጡ ቅርንጫፎቹን ማድረቅ አይቻልምና ግንዱ ወያኔን ቆርጦ በመተኩ አዲስ ከብክለት የነጻ ስርዓትን ማስፈን ብቸኛ መፍትሄ እንደሆነ አስረግጠው በስሜትና በእልህ ማስረዳታቸው ታውቋል። በጎንደርና በጎጃም በተካሄዱት በእነዚህ ስብሰባዎች የወልቃይት ጉዳይ ደም እንደተገበረበትና በደም እንደሚከበር የሚገልጹ ሐሳቦች ሲሰነዘሩ የተሰብሳቢዎቹን ሙሉ ድጋፍና ድምጽ ያገኙ እንደነበር ከተለያዩ ከተሞች የደረሱን ዘገባዎች ያስረዳሉ። ከነዚህ ስብሰባዎች ጋር በተያያዘ በደብረ ማርቆስ፣ በቡሬ እንዲሁም በጎንደር የተለያዩ ከተሞች ከ20 የሚበልጡ መምህራን በወያኔ መታፈናቸው ሲታወቅ አንዳንዶቹ እስካሁን የት እንደታሰሩ የማይታወቅ መሆኑን የደረሰን ዜና በማያያዝ ያስረዳል። ወያኔ ከተቃዋሚዎች ጋር የሚያደርገው የጠረጴዛ ዙሪያ ጨዋታ ግቡ ስብሰባው ሳይጀመር በወያኔ ተቀምሮ ያለቀለት ሂሳብ መሆኑን ከውስጥ አዋቂዎች የተገኘው መረጃ ያስረዳል። ጥቂት የማይባሉ በድርጅት ስም የሚጠሩ የድርጅት ጥላ እንጂ ራሳቸው ድርጅቶች አለመሆናቸውን ድርጅቶቹን ወክለው በዚህ በወያኔ የፖለቲካ ቧልት ላይ በመሳተፍ ላይ የሚገኙ ስማቸውና የድርጅቶቻቸውን ስሞች እንዳይጠቀሱ የጠየቁ አስረድተዋል። ወያኔ ከተቃዋሚዎች ጋር እንዲህ ያለው እንጂ የጨዋታ ስብሰባ ማድረግ እንዳሰበ ለተወሰኑ ተቃዋሚ ተብዮች መሪዎችና ወኪሎች በየስብሰባዎቹ ምን መናገር እንዳለባቸው ከ15 ቀናት በላይ ስልጠና እንደተሰጣቸውም አጋልጠዋል። በመቀጠልም ወያኔ ጠመንጃ አንስተው እንተገላለን ከሚሉት ተቃዋሚዎችና ቢሮዎቻቸውን በውጭ ሀገራት ካደረጉ የወያኔን ህገ መንግስት አክብረው አንዳንድ እድሳት ለማድረግ ሐሳብ የሚሰነዝሩትን በዚህ የቧልት ስብሰባ ላይ ለማሳተፍ በሚስጥር በአውሮፓና በአሜሪካ ከየድርጅቱ መሪዎች እና ወኪሎች ጋር እየተወያየ መሆኑን እነዚሁ ምንጮች አጋልጠዋል። የኬንያ ዶክተሮች ላለፉት 3 ወራት ሲያካሂዱ የነበረውን የስራ ማቆም አድማ ለማቆም መስማማታቸው ተገለጸ። በሃይማኖት አባቶች ካውንስል አማካይነት የዶክተሮቹ ማህበርና የመንግስት ወኪሎች ድርድር አድርገው የተስማሙ መሆናቸው ታውቋል። መንግስት ያቀረበው የደሞዝ ጭማሪ ዶክተሮቹ ከጠየቁት ዝቅ ያለ ቢሆንም ለጊዜው የተቀበሉት መሆኑ ተነግሯል። የህክምና ቦታዎች እንዲሻሻሉ የቀረበው ጥያቄ በረጅም ጊዜ ውስጥ ሊመለስ የሚችል ነው በሚል መንግስት ያልተቀበለው ቢሆንም ያለፉትን 3 ወራት ደሞዛቸውን ለመክፈል ተስማምቷል። የተባበሩት መንግስታት ድርጅት ዋና ጸሐፊ ለጸጥታው ምክር ቤት ያቀረቡት ውስጣዊ ዘገባና አንድ የተባበሩት መንግስታት ድርጅት ከፍተኛ ባለስልጣን በይፋ በሰጡት መግለጫ መሰረት የደቡብ ሱዳን መንግስት የምግብ እርዳታ ወደ ተረጂዎች እንዳይደርስ እየከለከለ ከመሆኑም በላይ የሰላም አስከባሪ ኃይሎች እንዳይንቀሳቀሱ አግዷል በሚል ከሰዋል። ዋና ጸሐፊው ዘገባ በደቡብ ሱዳን ውስጥ ማህበረሰባዊ እሴቶችና ትስስሮች እየጠፉ መሆናቸውን የገለጸ ሲሆን የሱዳን መንግስት ወታደሮች ከቁጥጥር ውጭ በመሆን የጭካኔ ተግባሮችን ይፈጽማሉ ብሏል። የተባበሩት መንግስታት ድርጅት የሰብአዊ እርዳታ ባለስልጣን የሆኑት ሚስተር ስቴፈን አልብራይት በሰጡት መግለጫ በሚደርስባቸው ግፍ ከቀያቸው ለቀው ወደ ሌላ ቦታ የተሰደዱ እርዳታ የሚያስፈልጋቸው ዜጎች በመንግስት ጥቃት ደርሶባቸዋል ብለዋል። ባለፉት 4 ዓመታት በደቡብ ሱዳን በተፈጠረው የእርስ በርስ ጦርነት ቢያንስ 50,000 ሰዎች እንደሞቱ ይነገራል።
አድማጮቻችን ለዛሬ አጠናቀቅነው ዜና በዚሁ ይጠናቀቃል።
አው ሴት ነኝ እስላምም ሁን ክርስቲያን ታዛጅም ሁን ባለስልጣን ሳድቃንም ሁን ኃጢአተኛ የጦር መሪ ፈራጅ ዳኛ ምሁርም ሁን ተመራማሪ አራሽ ገበሬ የፋብሪካ ሰሪ ንጉስም ሁን ፕሬዝዳንት የአገር መሪ መንገድ ጠራጊም ሁን ወርቅ አንጣሪ የነጻነት ታጋይ የመብት ተከራካሪ አሁን እኔ ሴቲቱ ቀጥ ብለህ እንድትሄድ የፈጠርኩልህ የጀርባህን አከርካሪ አው እኔ ነኝ አረገሽ ስባል ከደስታ በስተቀር ለደቂቃ ያላዘንኩ ሞቅ ካለው ጓዳ ለዘጠኝ ወር የተሸከምኩ ወደዚህ ዓለም ብቅ ስትል የመጀመሪያ ልቅሶውን በሰቀቀን የተካፈልኩ አው እኔ ነኝ ሴቲት የዚች ዓለም ቅመም የሁሉም መድኃኒት የአልበርት አይንስታይን ሊዮናርዶ ዳቪንቺ አውሮፕላኑን የፈጠሩ ሁለት ወንድማማች የሼክስፒርና የሎረት ጸጋዬ ዕቁ ባለቀኔ ያንን ሐማቱማ ኃይሉ ጎመራውን የፈጠርኩኝ እኔ አው እኔ ነኝ ሴቲት ፍርሃት ያልወጠረኝ የነጻነት ታጋይ የህዝቡ ወታደር ጥላ መከለያ ዋልታና ማገር እኔ ለመሆኔ የሰው ዘሮች እናት አትሻምርም አትፈልግም ጥናት አሁኔ ነኝ ሴቲት ወላጅ የና አብራሽ የነ ትርሲት የጸጋዬ ደብተራው የጋይም የገለብ ደፍላ የማርቲን ሉተር ኪንግ የማልከም ኤክስ የማንዴላ የምርሳው ካሳ የሚኒሊክ እናም የጣይቱ የበላይ ዘለቀ የባልቻባ ነፍሶ ወላጅ ነኝ ሴቲቱ ስንት ጀብዱ ሰርተው ስማቸው ያልተነሳ በቅኝ ጊዜዎች ላይ ያኖሩ ጠባሳ ባለታሪኮቹ የኢትዮጵያ አርበኞች ካላወቅ ተረዳ ናቸው የኔ ልጆች እናም አታውቅም እንዳው ልንገር የመተንፈሻ ሳምባ የደም ስር የነጻነት ምልክት የክብር አውኔኒንግ ሴቲት አገር ስለዚህም ክብር ይኖር አው ሴት ነኝ
የካቲት 29 ማርች 8 ዓለም አቀፍ የሴቶች ቀን በአመት አመት የሚከበሩ በዓሎች የሰራተኛ ቀን የሴቶች ቀን ወዘተ በኢትዮጵያ ሳይከበሩ ብዙ የቆዩ ከመሆናቸው ሌላ መከበር የጀመሩትም በትግልና ሳይወዱ ለመመጻደቅ አከበርን በሚሉ ጨቋኞች መሆናቸውንም ታዝበናል። ሐቆ ሲነገር ግን አመት ካመት የሰርቶ አደሩ ህዝብም ሆነ የሴቶችና የህፃናት መብቶች በተለይ ተረጋግጠው ውድቅ ሆነው ይገኛሉ። በዚህ አመት የሴቶች ቀን በዓል የሚያሳየን ምንም የሚከበር ቀንና ግኝትና እድገት እንደሌለና የመብት ረገጣው ቅጥ እንዳጣ ነው። ታሪክን መከለስና መካድ የሚቀናቸው ከዚህ ቀደም ምንም የህዝብ መብት ረገጣና ጭቆና የለም ሲሉ እንደሚቃጡት ሁሉ ሴቶች ምንም ጭቆና አይደርስባቸውም ካላሉ በቀር ያለፍንበት የሥርዓቶች ሂደት ግን ሴቶች ሁለተኛ ደረጃ ዜጎች ሆነው ተንቀውም ተበድለውም ኑሮን መግፋት መገደዳቸው ታሪካችን ነው። ኢትዮጵያን ከጭቆና ለማላቀቅና እኩልነትና ብልጽግናን ለማስፈን በተጀመረው ትግል የሴቶች ቦታ ሚዛኑ ከባድና ሚናውም ከፍተኛ እንደሆነ ተራማጆች ተገንዝበው ሴቶችን በሴትነታቸው የትግሉ አካል አድርገው ለማደራጀት መጣራቸውን የምንረሳው አይደለም። ይህ ከተራማጁ የኢትዮጵያ የተማሪዎች እንቅስቃሴ ተጎዳኝቶ የተጀመረ የመደራጀት ጥረት የሴቶች ጥናት ክበቦች መመስረታቸው አንቂ ስብሰባዎች መደረጋቸውና ልዩ ልዩ የሴቶች መጽሔቶች መውጣታቸው የሴቶች በየካቲት አብዮት ተሳትፎ ደማቅ መሆኑ ፋሽስታዊው ደርግ ቢያፈርሰውም የኢትዮጵያ ሴቶች አስተባባሪ ኮሚቴ ተብሎ በየካቲት 66 የተመሰረተውና ሊታገልም የጣረው ወዘተ ሁሉንም ዘርዘር አድርገን ስንመረምር የሴቶችን እኩልነትና ተሳትፎ እውን ለማድረግ ብዙ ተጋድሎ መደረጉን ያመለክታል። ይህም ታሪክ ገና በቅጡ ባይጻፍም የሚያኮራና አርአያ እንደነበርም የሚካድ አይደለም። ዘመን ሲለወጥ የህብረተሰቡ ይዞታ መቀየሩ የማይቀር ነውና ዛሬም ያሉ የሴቶች የጭቆና ክስተቶች እንዳሉ ሆነው የተለወጡና በአዲስ መልክ የተከሰቱም እንዳሉ የሚታይ ነው። የወንድ ትምክህት አሁንም አለ። ከምሳሌያዊ አነጋገሮች ጀምሮ ሴት የሚለው ቃል ራሱ ሴቶች ለውድ አገራችን ያደረጉትን ከባድና ሰፊ አስተዋጽኦ ከግንዛቤ የሚያስገባ አይደለም። እየጨነቀውም ቢሆን ጣይቱና ሽዋረገድ ገድሌ የሚለው ሰርቶ አደር አርሶ አደሯን ጀግና መዘከሩ ይሳነዋል። አባቶቻችን ሲባል በጦር ሜዳ የተሰውትንና ለኢትዮጵያ የታገሉትን እናቶች ማንሳት ማወደስ ከሞት ከብዷል። ሴቶች ድርብ ጭቆና አለባቸው ተብሎ በተራማጆችም የተወገዘው እንደ ዜጋና ጭቆን ከሁሉም እኩል ከመደርስባቸው ባሻገር በሴትነታቸውም በወንድ ትምክህት ላይ በተመሰረተ ሥርዓት ልዩ ጭቆና ሲደርስባቸው በመቆየቱ ነው። ዛሬም በሰፊው የተለወጠ የለም። የሴቶች ጉልበት ይበዘበዛል። ከወንድ እኩል ለሥራቸው ዛሬም አይከፈሉም። ዛሬም እንደቆየው ስማቸው የሚጠራ ሴቶች በትግሉ ሜዳ ተሰልፈው መስዋዕትነትን የተቀበሉትን ሳይሆን በዚህ በዚያ ባገዛዙ ዙሪያ የተሰለፉትን አልፎም ከሃዲዎችን ሆኗል። ወያኔ ስንቱን ወጣት አርሶ አደር ሴት ለሞት ዳርጎ ለስልጣን እንዳልበቃ ሁሉ ዛሬ በፖለቲካውና ስልጣን መድረክ ያሉት የወያኔ ዘረኛ ቁንጮች ሚስቶችና ዘመዶች ብቻ ናቸው። ደርግ ጥርሱን የሳለ ጅብ መሆኑን አልደበቀምና የህዝብ ማህበራትና ተቋማትን ወዲያውኑ ያፈረሰ ሲሆን በመተካቸው የራሱን ሎሌዎች አቋቁሞ እንደነበር ይታወሳል። በደርግም ቢሆን የሴቶች መብት አልተከበረም። አኢቴማ የሴቶች ማህበር ሊባል ሳይችል ሳይፈለግም ወደ ፍርሻው ተጉዟል። ወያኔም ቢሆን የህዝብ ማህበራትን አፍርሶ የይስሙላና ቀፎ ዴሞክራሲን የሚያስተጋባ በመሆኑ የሴቶች ሁኔታ ባስከፊ የመብት ረገጣ የሚገለጽ ነው። እንደ ጭቆን፣ እንደ ሴት፣ እንደ አማራ፣ ኦሮሞ ወዘተ ሶስት እጅ ጭቆናና ቀንበር ተጭኖባቸው ይገኛሉ። ሴቶች በየካቲት አብዮትና ድህረ የካቲትም ፋሽስቶችን ለመቋቋም ያደረጉት ታሪካዊ ትግልን ለማንኳሰስ አንዳንዶች ቢጥሩም ታሪክ እናቶች እህቶች በከተማም በገጠርም የሚያቆራ ተጋድሎ ማድረጋቸውን ይመዘግባሉ። ሴቶች በየካቲት አብዮትና ድህረ የካቲትም ፋሽስቶችን ለመቋቋም ያደረጉት ታሪካዊ ትግልን ለማንኳሰስ አንዳንዶች ቢጥሩም ታሪክ እናቶች እህቶች በከተማም በገጠርም የሚያቆራ ተጋድሎ ማድረጋቸውን ይመዘግባል። ዛሬ ከመቼውም ጊዜ በበለጠ በሴቶች ላይ ከባድ ጭቆናና የመብት ረገጣ እየተካሄደ ነው። እንደ የህዝብ አካል ወያኔ ኢትዮጵያን ለማጥፋት በሚያካሂደው የግፍ እርምጃ ሁሉ ተጠቂዎች ናቸው። ብዙሃኑ ሴቶች ነዋሪነታቸው በገጠር በመሆኑም የሰፈነው ድህነት፣ መፈናቀል፣ መሬት ቅሚያ በሰፊው ሰለባ አድርጓቸዋል። በኢኮኖሚው መስክም ቢሆን ክፍያን ማግኘት አቅቷቸው ሲበዘበዙም ይህም ገና ለአቅመ ሔዋን ሳይደርሱ መሆኑ ይታወቃል። ጎጂ ባህሎች ማለትም ሴቶችን የሚጎዱ ባህሎችና ልምዶች አሁንም ሰፍነዋል። ወያኔ ወጣት ሴቶችን ለዘመናዊ ባርነት ወደ ዘረኞች አረቦች አገሮች ከሊቢያ እስከ መካከለኛው ምስራቅ እየሸጠ ትርፍ ያካብትባቸዋል። ለወያኔ ዘረኝነት ሰለባ ተደርገውም አማራ፣ ኦሮሞ፣ ሶማሌ ወዘተ በሚል ይረገጣሉ። ሴቶች በከተሞችም ቢሆን ስለ አገራቸው ወሳኝነት ድምጽ ተነፍገው በራሳቸው አካል ማዘዝን ተነፍገው እኩል ክፍያና እኩልነትን በአጠቃላይ ተከልክለው ይገኛሉ። ለአቅመ ሔዋን ያልደረሱ ሴቶች ለሴተኛ አዳሪነት ተወርውረው ግፍ የሚፈጸምባቸውና ለቀጣፊ በሽታም የተዳረጉ ሆነዋል። ሴቶች አሁንም በቤታቸው ሰፊና ጎጂ ድብደባን ተቀባይ ሲሆኑ፣ ሴቶችን የሚደፍሩ በተለይ የወያኔ ካድሬዎችና ባለስልጣናት ከቅጣት ርቀው እንዳሉ ማንም ያውቀዋል። ሴቶች ገና ከልጅነታቸው ይዳራሉ፣ ለከባድ ሥራ ይዳረጋሉ፣ ለትምክህተኛ ወንዶች ዱላም ሰለባ ይሆናሉ። ያልደረሰበት ግልግል ያውቃል እንዲሉ ይህ ሁሉ ሐቅ እንዲነገር የማይፈልጉ የጭቆና አጃቢዎች አሉ። በአገራችን ይህ አይነት ሁኔታ የለም ብለው ለመበደበቅም ይጥራሉ። ከአፍሪካ ትልቁ የፊስቱላ ሆስፒታል አዲስ አበባ መገኘቱ መሸት ሲል የአዲስ አበባ መንገዶችና ጉራንጉሮች በወጣት ሴተኛ ዳሪዎች መጨናነቃቸው ወዘተ ግን ሐቁን ያጋልጡባቸዋል። ሀገራችንን ስንወድ ገበናዋን ደብቀን አይደለምና በእህቶቻችንና በእናቶቻችን ላይ የሚደርሰውን በተለይ በዓለም የሴቶች ቀን ማጋለጡ የትግላችን አካልና ግዴታችን ነው። በተለምዶ አነጋገር አለ ሴቶች ሰማይ አይቆምም፣ ግማሽ ምሰሶና አካል ሴቶች ናቸውና ይባላል። በሁሉም መስክ ሴቶችን ያገለለ ሂደትና ክስተት ውጤቱ የሚያምር አይሆንም፣ ያየነውና የምናየውም ነው። ወያኔን በመቃወም በርካታ ሴቶች አሁንም መስዋዕትነትን እየተቀበሉ ናቸው። ወጣት ጋዜጠኞች ታግተዋል፣ ተገድለዋል፣ ተሰደዋል። በየመስኩ በትግሉ የተሰለፉት ሴቶች ለትግሉ ድምቀትን ሰጥተውታል። የናበራሽ በርታ እህቶች በርካታ ናቸው። ለዚህም ነው ይህን የሴቶች ቀን ስናከብር መቀነታችንን ጠበቅ አድርገን ለቀጣዩ ትግል የሚሆነው። ዴሞክራሲና እኩልነት ምናልባት በወያኔ ጓዳና ቤተ መንግስት አለው ትል ይሆናል እንጂ በኢትዮጵያ ደብዛዋ እንደጠፋ ነው። በሴቶች ወገኖቻችን ላይ የሚደርሰው ግፍና ሰቆቃ መርገማችን ሆኖ አለ፣ ለትግል ይጠራናል። እናቱና እህቱን የማያከብር ሰውነቱ አጠራጣሪ ነው ተብሏል። የሴቶች ጭቆና ከመላ ኢትዮጵያ መጥፋት አለበት። ከባህልና እምነቶች ጀርባ ሽፋን አግኝቶ ሊቀጥል የሚችል መሆን የለበትም። የሴቶች ሙሉ መብት ይከበር፣ ጸረ ሴት የወያኔ አገዛዝ በጋራ ትግላችን ይወገድ። ድል ለኢትዮጵያ ጀግኖች ሴቶች፣ ድል ለኢትዮጵያ ሕዝብ በሞላ።
ለእናቶች ለእህቶች በሃማ ቱማ ያኔ ዓለም ሲከሰት ከነግሳንግሱ ዘፈኑ ቀረርቶ ምስጋናው ታሪኩ ለአዳም ሆኖ ሁሉ አመጣጧ ግራ ያጥንት ህልውና ኃጢአት አስተናጋጅ ሳትጠና ገና ሔዋን እናታችን ከዚያኔው ተወግዛ ከያኔው ተሰድባ من نبب مصحف قدسو قرانو زكتهنيا بلوات لا قدام تغشي مغنيات لودقتو لبالوا مغزات يسيت ليج زوجنت واغا وركنتوا كلولينت ميسرس ارغمان تقباي غنا سترغز لشياج الناموت تاجتا متتطبق چاينا آلنا افريكا هندونا عربوش مكراتشو بزو هلوم مناتهتوش سقاياتشو مقات لذيها لمسيتوش انگولو چلو تاو بقاتو سانسات باهل هايمانوتو الدلوان قمتوات بزواجوش غجوش بالوش ناون دوش عفناو يزوات ውድዳት እህቴ ጭቆናዋ በስቶ ድርብ ደግሞ ድርብ እጅግና አግሯ ታስሮ ገና ስትወለድ ታፍና እየሞተች በዱር በገደሉ ላውሬ እየተጣለች ትደግ ከተባለም ተዳርጋ ለወፍጮ ለሸክም እንስራ የመማር እድሏን ባብዛኛው ተነፍጋ ሕፃን አካላቷ ላቅመ ሔዋን ሳይደርስ ለጨቋኝ የተድራ ተደፍራ ምታለቅስ ستتقرط لك سو ستتشلت لك سو ستتقرز لك سو ستترقق لك سو كلهم لك سو تقاي يمكرا نورو وندوم لبكفو لايمار جنقرو يورا ببانكوا يوم يتفترو كاتيات تفرجو لقو شاشان نتوا ليو لمهونوا ملك التبلو عباد ميهوناتن بيان سم تالاك تالاك ماقباتي قدهونو ينبيتان بكجل تلفاهم جرتو حسان لجي چكونوا حسانون ارغزا وليد كتترون بهد تكالكلا وليدين مالكم ياندبا مستطا كماجت ودرشا كرشا ودماجت فدانورون مكفات تكترو كهيوت چكاشوم شامبلو كادريوم مازوبات ماريامن ميردو بسواغن نكسوبات ህጉም ቁምጣ ለባሽ ለወንድ የሚያደላ ለስር የሚዳርጋት ሴቲቷ ተደፍራ ሴት ሆኖ መወለድ የስቃይ ሰለባ የሀገራችን ግፍ መቼም አያባራ ነብርን በጫንቃ አዝሎ ወርቂቷን በጭቃ እህትንም ንቆ እናትንም ንቆ አጉል ክብር ፍለጋ ወዲት ጀው ይቅርና ስቲነን ነጋገር ገበናው ይሰጣ አንዲት ቅንጣት ሳይቀር ሴት ልጅ ምን ባጠፋች የሁሉ በደል ገላዋን መቁረጡ ስትወለድ መግደል የህፃን ሳቅ ለቅሶ ከልክሎ ማስለቀስ የት ላይ ነው መውደዱ የት ላይ ነው ማፍቀሩ ልጅን አሳልፎ ለባዳ እየሰጡ ለከፋ ባርነት ለአረብ እየላኩ ለአቅመ ሔዋን ሳደርስ በሰው ካስደፈሩ ወንጀልንም ትዳር ብለው ከደበቁ እስቲ እንነጋገር ምንም ሳይሸፈን ሴት ልጅ ምን ባጠፋች የሁሉ በደል ዘጠኝ ወር አርግዛ አመጣም የምትወልደው የተፈጥሮን ጥበብ በማጸኗ ይዛ ውበት የምትስለው ሴቷ ልጅ እንጂናት መች ደምፊው ወንዱ ነው የሴት ልጅ ይላሉ ግርማ ሞገስ ክብሩን ከስድብ ፈርጀው መታቂያ የሆኑ ድንቆርናን አቅፈው እናት ተኪየለሽ የፍቅር ጎተራ የሁሉም ማንነት ከየት የመጣ ነው ከሷ ካልሆነማ እናቱን ከናቀ እሱ ማን ሊባል ነው ማን ሆኖ ሲወለድ ሕይወት የለገሰው የሁሉም እናቶች የኛ ሁሉ እህቶች ሁሉም እንቆቴቶች ሆነው ሳለ ክብር ለአገር ምሰሶዎች ይናቁ የለም ወይ ይባሉ የለም ወይ ዝቅተኛ ዜጎች መገለል እጣቸው መጨቆን ኑሯቸው ማነው ይህን ሁሉ የፈረደባቸው እስቲ እንነጋገር ገበናው ይሰጣ ማነው ሀገር ገንቢ ማነው ቆራጥ ጀግና ማነው መጠለያ ለስንቱ ደካማ ታሪክ ነው ተረት ነው ወንዱ ብቻ ጀግና ለሀገሩ የሞተ ብሎ የሚያወሳ የሴቶችን ሚና ከቶም ማያነሳ حق نو وشت نو سيت ليج فري بلو يمي لفلفو يوندو جبن النتيت اتواز انسخونو ينعاتون فرهات سيتو ياشنفو زمن تلوتو عن بساسا قرلو قفري قتشا تاريكن صحافيو خونو وندو بيتشا مود سراتين سيطرق سيدلق يتيتوشن منا سيان قاسس سيان نانك زمن اللفناتم كتم جيتغنو يتيتوش قنا خلونم تبتبو هبرتا سب خلو بزي مكنيات تامو دفاقناو قطاي چكوناو اسكال ادغت كيت لمتا سيت كتا چكونا اناتون اهتون وندو كبدل ينگر يتاوك غبناو يستا بسيت بجاي هاگر نتعنت عيمتا وندوچ مني لكوچ بادواش شنفو ويس አይቶቹ ከጎን ሆነው ታግለው ድልን አበሰሩ ዘመቻ የጥንቱ የትናንት የዛሬው የመንግስት የፋኖ ሴት ልጅ ባትኖርበት ምን ነበር የሚውጠው የወንድ ወንን የሚሉት ምንጩ ከየት ነው ሴት ልጅ ጅግናይቷ አመጣ ባትወልደው ደካማውስ ማን ነው ጠንካራውስ ማን ነው ግማሽ ሰማይ ይዞ ምሰሶ የሆነው ግራዚያኒ ነጩ ግራዚያኒ ጥቁሩ ባንጃ የትናንቱ የዛሬም ሹምባሹ ሀገርን ሲያደሙ ፍጅት ያካሂዱ ሰለባ ወድ ብቻ ወይስ ነበር ሴቱ አወቅ ነቃን ብለን ፋኖ ገሪ ጫካ ቤቱን ማና ቆየች መቀነት አጥብቃ አረመኔው ደርጉ ማህይሙ ካድሬ ሲጫወት በሬሳ በሯ ላይ ተፈቶ የማጠኗ ፍሬ ደስታ ቁራቷ ቀብርም ተከልክላ እንባም ተከልክላ ማናት ጀግናይቱ ጸንታና በርትታ ጠላት ያሳፈረች የሁላችንናት ያቺ ሴቷ እኮ ነች ታዲያ ጀግና ማን ነው ጠመንጃ አንግቦ ዱርጫካ የገባው ወይስ ቤቷ ቀርታ የናጠጠን ፋሽስት የምትጋፈጠው በዚያ ክፉ ዘመን ዛሬም ባውሬ ጊዜ ለእናቶች እህቶች የነበረ አባዜ የሚያዩት አባዜ ተነግሮ መቼ ሊያልቅ መቼ ተመክሮ ታሪክ በሴት መጻፍ መቼ ተጀምሮ
የዘረኛ አገዛዝ አባዜ የወያኔ ቡድን ሀብሎ ሲጀምር በነስባት ነካ ግዳይ ዘራሲዮን አረጋዊ በርግና አባይ ጻየ መሪነት ያወጣው መርሃ ግብር ወይም ጦማ የኢትዮጵያ ህዝቦች በአማራ በተለይም በሸዋ አማራ የተበደሉ በመሆናቸው ያለው መፍትሄ ሁሉም በየረሰብ ተገንጥሎ የራሱ ነጻ ሪፐብሊክ ማቋቋም ነውና ትግራይም የራሷ ነጻ መንግስት እንዲኖራት እንታገላለን የሚል ነበር። ይሽራባቸው ዛሬም ለክፉ ቀን ተብሎ የተያዘ ነው። አንቀጽ 39 የተባለው በህጋዊ ያኔ የተሻጠው ለዚሁ መሆኑን ማንንም አይስተውም። ዘረኛው የወያኔ አገዛዝ ጸረ ኢትዮጵያዊነቱ እንዳለ ሆኖ ታሪክን መበረዝ አልያም መስረቅ ልምዱና ስምሪቱ ነው። የግንጠላ መርሁን ማጠየቂያ ለመስጠት ኢትዮጵያ ያላት ታሪክ የመቶ ዓመት ነው ሲል ዛሬ ወያኔን ተቃዋሚ ነን የሚሉ አንዳንድ ተለጣፊዎች ይህንን እያስተጋቡ ህዝባችን በሰፋሪ ቅኝ አገዛዝ ስር ነው ሲሉ ታሪክንም ጽንሰ ሐሳብንም ማጅራት ይመጣሉ። ወያኔ ታሪክን ይበርዛል፣ ሐሰቱን ሐቅ አስመስሎ ያስጮሃል። አገር ቀርቶ በድርጅት ላይ በዚህ መልክ ሲዘምት ለምሳሌ ከቅርብ ዓመታት ወዲህ ሆድ አደሮችን ኮልኩሎ በኢሃፋ ላይ ያጻፈውና እየጻፈ ያለው የሐሰት ታሪኮች ማየት ብቻ ይበቃል። ታሪክ ቅሚያና ታሪክ ብረዛው ደርቷል። የወያኔ አገዛዝ ወደ ውድቀቱ እየሮጠ ነውና ህዝብን የሚተነኩሱ ህጎችን መደርደር፣ የኑሮ ዋጋን መጨመር፣ ዜጎችን ማሰርና ማሰቃየት ወዘተ የቀን ተቀን ተግባሩ ከመሆኑ ሌላ ቀን ተሌት በጫት የሚመረቅኑት ባለስልጣናቱ ግብዝነታቸውን ለማርካት የማይወስዱት እርምጃ የለም። ጓዶቼ የሚሏቸውንም ገለው ሐውልት ያቆሙላቸዋል። ዛሬ የቀይ ሽብር ሰማት መታሰቢያ በተባለው ቦታ ወይም ሙዚየም የወያኔ አባላት ተገለው የተቀበሩበት በሚል የሬሳ ሳጥኖችን ደርድሯል። ቀይ ሽብሩ ያውም ወያኔ የተሳተፈበት በዋና ደረጃ ያጠቃው ኢህአፓን ሆኖ ሳለ ወያኔ ዋናው ተጠቂ እኔ ነኝ ሲል እየተወረገረገ ነው። ሀገርን ላጠፋና በታሪክ ላይ ለተፋ ቡድን ሐውልት ሊሰራ ወይም የሙገታ መጻሕፍት ሊደረደሩ ባልተገባ ነበር። ግና ያዳቆነ የደደቢት ሰይጣን በቀላሉ የሚለቅ አልሆነም። በዚህም አባዜ በመቀጠል ወያኔ የራሱን ውዳቂ ጄኔራል ተብዬን ሳሞራን በትልቅ ፎቶግራፍና በወታደር ልብስ ወደ ብሔራዊ ሙዚየም መክተቱ ትዝ ይሏል። ሳሞራ የኑስ ባዋጊነትም ሆነ በጦር መሪነት ሲደነቅ በአዲስ አበባ ያልተሰማ ቢሆንም ወያኔ ይህ ጄኔራል በአፍሪካ የመጀመሪያው ባለ አምስት ኮከብ ጄኔራል ነው ብሎ ሰይሞ በባዶ ይህን ግብዝ አዳንቆ ምስሉን በአገራችን ብሔራዊ ሙዚየም አቁሞታል። አሳዛኝ ባይሆን የሚያስቅ ነበር። ከሃዲ ሀገር ገንጣይ ዘረኛ ግለሰብ ጀግና ተብሎ መደነቁ ያማል። ወያኔ ብቻ ሳይሆን ታጋይነን ባዮችም የሀገራችን ጀግና ተብለው እያዳነቁ ያሉት ሐቀኛ ጀግኖችን ሳይሆን አስመሳዮችን አልፎ ወንጀለኞችን መሆኑ ደግሞ የምናውቀው ነው። ይህ ማበሳጨቱ ታዲያ ተገቢ እኮ ነው። ወያኔ ቀውሱ እየበዛና ውድቀቱ እያፈጠጠበት ሲመጣ በራሱ ወዳጆችም ላይ የተነሳ መሆኑ ይታያል። በአዲስ አበባ አስተዳደር መዋቅርና በቢሮክራሲው ባሉ የብአዴን አባላት ላይ ግምገማ ብሎ ምንጠራ ማካሄዱና ይህን ምንጠራ ለመሸፋፈን ምክንያቱን ከፖለቲካዊ ወደ ሙስና ለማቆር በሚደረገው መፍጨርጨር ወያኔ ነጻ ናቸው ብሎ ሊያቀርባቸው የሚሞክራቸው ሪፖርተር አይነቶችንም ጋዜጦች አሰልፏል። የሀገሪቱ ቢሮክራሲ በመርጫ ሞክረው ባቃታቸውና ትጥቅ ትግል ጀምረው አልሆን ባላቸው ሰርጎ ገቦች ተሞልቷልና እነዚህ የተቃዋሚ ድርጅት ሰርጎ ገቦች ህዝብን ከወያኔ እያጣሉ ነውና መመንጠር አለባቸው ሲል ሪፖርተር የንዴት ጽሑፍ በዚያው ወቅት ማቅረቡ የሚረሳ አይደለም። በሰርጎ ገቦች ተጥለቀለቀ የሚባለው ያው የፈረደበት በአዲን መሆኑ ለማንም የተሰወረ አይደለም። ኦክዴድም ድርሻውን ወይም እሱን አግኝቶ በምን ጠራ ተጠቅቷል። የቆዩ ወያኔዎችም ስልጣን በያዙ ተጥለው ለችጋር በመጋለጣቸው ባለስልጣናቱ ዙሪያ የተሰባሰቡትን መጤዎች የሚወዱ አልሆኑም። ሮማ ስትቃጠል ኔሮ በገና ይጫወት ነበር እንደተባለው ወያኔያንም ቀን በቀን ጫታቸውን እያቃሙና መለኪያቸውን እያጋጩ ብልግና ያዘሉ ንግግሮችን እየለፈፉ አገዛዛቸው ወደ መቀመቅ ሲገሰግስ በስካር ውስጥ ሆነው እያዩት ነው። የወያኔ ከፍተኛ ሌቦችም ሀገሪቷን መዝረፉን ገፍተውበታል። እነዚህ የዝርፊያ ታሪኮች በሙሉ በኢትዮጵያውያን የሚታወሱ ናቸው። አባዲ ዘሞ ወደ ሱዳን በአምባሳደርነት ሲሸኝ የወያኔ እመቤቲቱ ኩባንያዎችን ሙሉ በሙሉ በእጇ ስታስገባ ባልየው ቢሞትም ከ2 ሚሊዮን ዶላር በላይ ማለትም 340 ሚሊዮን የኢትዮጵያ ብር በላይ በውጪ ሀገራት ደብቋል የሚባለው የድሮ ወሬ ሆኗል። ሀገር ስትዘረፍ አብረዝረፍ በሚለው ወራዳ ፍልስፍ የሚያምኑ ወደ ወያኔ የተጠጉ ፍርፋሪ መሻታቸው አሁንም አልቆመም። በተለይ በውጭ ሀገር ያሉ ሆድ አደሮች የሚጠቀሱ ናቸው። ወያኔ ህልሙን የሚቀረውን ህዳሴ ግንብ ያለውን ሰበብ አድርጎ ህዝብን በግድ ዘረፋ እያካሄደበት ነው። ወያኔ ከተፈጠረ ጊዜ ጀምሮ ቅንጣትን ለኢትዮጵያ አስበው እንደማያውቅ ግልጽ ሆኖ ሳለ ነፍሰ ገዳዩ ይኸው ቡድን ጸረ ኢትዮጵያ መሆኑ ከተረጋገጠ አመታት ያለፈ ቢሆንም ጀሌዎቹና አጎብዳጆቹ ለኢትዮጵያ እድገት ያሰቡ ይመስል ለወያኔ ግድብ ገንዘብ አለማዋጣት ሀገር መካድ ነው ሊሉን እየጮሁ ያሉ ካህዲዎች አሉ። የዳየው የኢትዮጵያ ህዝብ ይበልጥ መከራ ውስጥ የሚከተው ይህ የግድብ እቅድ ከቶም አስፈላጊ አለመሆኑ ግልጽ ነው። ያሉት ግድቦች ለመላ ኢትዮጵያ የመብራት ኃይል መስጠት የሚችሉ ከመሆኑ ሌላ ዛሬ በአዲስ አበባ እንኳን መብራት በፈረቃ ሆኖ መብራት ለጅቡቲ መሸጡ ትርጉሙ የምን መሆኑን የሚያጣ የለም። በከባድ ወጪ ይገነባል የተባለው ግድብ 5 ግዙፍና ዘመናዊ ተርባይኖች የሚሰራው የወያኔ ኩባንያ ነው ብሎ በመድረኩ የግድቡ ሥራ ዘመን ለአመታት መጨመሩ ብቻ ሳይሆን መፈጸሙን ይበልጥ አጣራጣሪ አድርጎታል። ለማንኛውም ያገዛዙ ድሜ አጭር ነውና የመዋጮ ገንዘብ መጨረሻው ወደ ወያኔ ኪስ ነው። ይህን ዘረፋ የሚያጅቡ ሁሉ አገር ወዳድ ሳይሆኑ የወያኔ ጭራዎች ናቸው። ወደዱም ጠሉም ፈለጉም አልፈለጉም። ይልቁንስ መዋጮን ወያኔን ሊፋለሙ ለሚታገሉ ሀቀኛ አገር ወዳድ ኃይሎች በማድረግ አገር ማዳኑን ቢያፋጥኑ ቢረዱ ይመረጣል። ወያኔ መንግስታችን ነው ወኪላችን ነው ብለው በተለይም በዘረኝነት አባዜ ተይዘው አረመኔዎቹን የሚያጅቡት ዳግም ያስቡበት ነቃቢሉ ጠቃሚ ይሆናል። ወያኔ የትግራይን ህዝብ ጥቅም አስጠባቂ ሳይሆን ይህን ኢትዮጵያዊ ህዝብ ለጥፋትና እልቂት እየዳረገ ያለ ነው። በአገር ቤትም ሆነ በውጭ አገር የወያኔን ዘረኛ አገዛዝ አቅፎ ደግፎ ለማስገድ የሚራወጡት የትግራይ ተወላጆች ህዝባቸውን ወደዱም ጠሉም የወደዱ ሳይሆኑ የሸሹ የተውት ናቸው። የእርስ በርስ ጥላቻ ወያኔ እያራገበ ባለበት ይነቅቶ ሁሉም ካልታገለ መጨረሻው ከቶም የሚያምር አይሆንም። ቀውጡ ቀን ሳይመጣ የወያኔ ባለስልጣናት የኢትዮጵያን ህዝብ ጥፋታቸውን አምነው ይቅርታ የሚጠይቁበት ልብ ከሌላቸው የሐራሬውን ፈርጣጭ የሚከተሉ ናቸው። ሌላው ቀርቶ እጣው መጥፎ ሊሆን መቻሉ ከወዲሁ ማየት ተገቢ ነው። ለዚህ ነው ደግመን ደጋግመን የወያኔ አገዛዝ አካልና ደጋፊ አይደለንም ብለው የትግራይ ተወላጆች በይፋ መቆማቸው አስፈላጊ ነው የምንለው። ክፍፍልን መቃወም አለብን። አንድነትን ማስቀደም ይገባናል። ሁሉ እንደሚያስታውሰው ለምሳሌ በወያኔ ጭጨቃ በአፋር ክልል የመስራ ቤቶችና ኦፊሻላዊ መገናኛ አፋርኛ ሆኗል። ህዝብ በእናቱ ቋንቋ መጠቀሙና መገልገሉ የሚደገፍ ሲሆን ቋንቋ ግን የህዝብን አንድነት ማጠናከሪያ መሆኑ ቀርቶ ለክፍፍል መሆኑ ጎጂ ነው። በአፋር ቋንቋ በየርከኑ የሰለጠነ የሰው ኃይል አለ ወይ? በማስተማር መስኩስ ነጋ ቀባ ወያኔ የክፍፍል አገልግሎቱን እየከፈተ ሻጥርና ሴራውን እያከነፈብን መሆኑ ግልጽ ነው። በሃይማኖቱ መስክ ወያኔ የፈጠረው ችግር ነው ዛሬ አስጊ ሆኖ አባ ገብረ መድህን የተባለው ክርስቲያኖችን የከፋፈለው እንዳለው ሁሉ በሙስሊሞቹም ላይ የወያኔ ቀጥረኞች ተንኮል ማካሄዳቸውን ቀጥለዋል። ይህ ቡድን የሙስሊም አለባበስን በተመለከተ የክልከላ አዋጅ ለማወጅ ማንንም የሚፈራ አይደለም። ወያኔ ህዝብን በእምነቱ የመከፋፈሉን እርምጃ አጠናክሯል። ታዲያ እስከ መቼ ይህ በዝምታ ይታያል? ወያኔ ኢትዮጵያ በኢኮኖሚ እድገት መጠቀች አደገች ብሎ የሚያስመው ለፈፋ ባዶና ሐሰት መሆኑን በአዳንም ዛሬ አምነውታል። በድህነት መለኪያዎች ድሃ ከተባሉት 110 ሀገሮች ኢትዮጵያ ዛሬ 108ኛ ናት። የድሃ ድሃ የነጣች ዜጎቿ መከራን እየተቀበሉ ያሉ 12 ሚሊዮን ህዝብ ምርቱ ተትረፈረፈ ቢባልም በረሃብ ይጠቃል። ዝባችን የኢኮኖሚ እድገትን ሳይሆን ድቀትን እየተሸከመ ነው። እንብኝ ብሎ ማመጽ የግድ የሚሆንብንና የሚሆነውም ለዚሁ ነው። የወያኔ ቀጥረኞችና ፈሪዎች አንጃዎችና ከፋፋዮች ከወያኔ ድግስ እየቀመሱ ህዝብን ሊበድሉ ሊያደናግሩ እየጣሩ ናቸው። እነዚህ ከርሳም ላኩ የወያኔ ቡችሎች ማንነታቸውን አውቆ ከህዝብ ጎራ ማራቅ ያስፈልጋል። በህዝብ ጠላቶች ላይ እንነሳ። በግልም በተደራጀ መልክም በወያኔና አጋሮቹ ላይ እርምጃ እንውሰድ። እናምስ። የወያኔ የመጨረሻው ቀን እየመጣ እየደረሰ ነው። ሀገራችንን ለማዳንና ለአንዴም ለሁሌም በሀገራችን ዴሞክራሲን ለማስፈን በጋራና በድፍረት ሞት አይፈሬ ሆነን እናምስ። ጅላችንን በ1966ም በ1983ም እንደታየው በአዳንና ቅጥረኞቻቸው እንዳይቀሙንም ነቅተን እንከላከል። ድል ለኢትዮጵያ ህዝብ።
Quachin que nagato te amagale, y que no la que tu tera.
ወያኔ ናለውት የተልባስፍ የህል ምንጀራ ዛሬም ለውት ከወያኔ ይመጣል ብለው የሚያስቡ አሉ መባሉ በጣም አስገራሚ ሁኔታ ነው። 24 የጭቆናና የግፍ አመታት አልፈው ወያኔ ከድጡ ወደ ማጡ ሲሰምጥ እንጂ ከእርያጭቃው ሲወጣ ሳናይ ካለ አንድ ተቃዋሚ በሙቱ ፓርላማ ወደ 100% ድል አይኑን ጨፍሮ እየተሸጋገረ ባለበት ለውጥ ይመጣል ብሎ መቋመጥ ከጅልነትና ድርባይነት አልፎ ወደ ወንጀል ሊጠጋ የሚችል ነው። ከወያኔ ሌላ ማን አለ? ምን ይረባ ተቃዋሚ ታይቶ ነው ወያኔ ይወገድ የምትሉ? ተቃዋሚ እኮ ተፈነጣጥቋል ወዘተ የሚሉን ብዙ ናቸው። አገሬውም የውጭው አማራጭ የለም መከራን ለመከተል ጫንቃን ከማመቻቸት ሌላ ቢሉን ነው የሚፈልጉት። ይህ ከሀቅ የተጣላ አቋምና አነጋገር መሆኑ ግልጽ ነው። ተቃዋሚዎች አልተባበሩም ብሎ አምባገነንን መርዳት መደገፍ ሊመጣ አይገባም። የሶሪያን የተከፋፈሉ ተቃዋሚዎች ሽንጧን ገትራ የምትረዳው አሜሪካ ገዥውን ፓርቲ ወይም አሳድን ልደግፍ ስትል አልታየችም። ይባስ ብሎ ኦባማማ የወያኔ አሳፋሪና የተወገዘ የምርጫ ውጤት ሙሉ በሙሉ ደግፏል። አሳድን አውግዞ ወያኔን ማቀፉ ስንጥቅ መላስና ብልሹ አቋም እንዳለው ነው ያጋለጠው። ስለዚህም ነው የተቃዋሚዎች መከፋፈል ከወያኔ ጋር ለመተቃቀፍ ምክንያት ባልሆነ ሊሆን ባልቻለ የምንለው። ቀጥለውም ደግመው እስኪያቅለሸልሸን የሚነግሩን ተቃዋሚዎች ወያኔን ማውገዝ እንጂ አማራጭ አያቀርቡም የሚል ነው። ለነገሩማ ተቃዋሚዎች አማራጭ እንዳይሆኑ ያዳከማቸውና ያጠቃቸው አሜሪካና እንግሊዝ የያዙት አፍቅሮ ወያኔ አቋምና እንቅስቃሴ ነው። ዋናው ጉዳይና ሀቅ ግን ተቃዋሚዎች ከወያኔ የተለየ ከወያኔ አቋሞች የተቃረነ ዝርዝር አቋምና መርሃ ግብር ይዘው መባጀታቸው ነው። የድርጅቶችን ልዩ ልዩ መርሃ ግብሮች ያጤኗል። ወያኔ መሬት ለኔ ላገዛዙ ሲል አገር ወዳድ ድርጅቶች በአብዛኛው መሬት ላራሹ የሚለውን ታሪካዊና ምላሽ ያጣ መፈክር አንግበዋል። ወያኔ በአንድ ገዢ ፓርቲ ስር ተለጣፊዎች ያበቡ ሲል ድርጅቶች ደግሞ ሀቀኛ መድበለ ፓርቲ ይስፈን ብለው በዝርዝር ዴሞክራሲያዊ አቋማቸውን ገልጸዋል። ያልተገደበ ዴሞክራሲ ለሰፊው ህዝብ ሲሉ ተቃዋሚዎች ወያኔ አምባገነንነትን መርጧል። ነጻ ፕሬስን ሲያፍን ተቃዋሚዎች ይህን መብት ይከበር ብለዋል። ወያኔ በጎሳ ላይ የተመሰረተ የይስሙላ ፌዴራል አወቃቀር ሲመሰርት ተቃዋሚዎች ዴሞክራሲን እና የህዝብና የአገር አንድነትን መሰረት ያደረገ ጥብቅ ማዕከላዊነትን የሚለውጥ የፌዴራል አወቃቀር ይመስረት ብለዋል። ወያኔ ለመብት ረገጣ ተቃዋሚዎች ለመብት መከበርና ለፍትሃዊ ስርዓት፣ ወያኔ ለተስፋፋ ሲያል ተቃዋሚዎች ለህግ የበላይነትና መከበር፣ ወያኔ ለባዕዳን ተገዥነት ተቃዋሚዎች ለአገር ሉዓላዊነት፣ ወያኔ ለዘር ልዩነት ተቃዋሚዎች ለህዝብ አንድነትና እኩልነት፣ ወያኔ በራሱ ቁጥጥር ስር ላለ ኢኮኖሚ ተቃዋሚዎች ለብሔራዊ ኢኮኖሚ ግንባታ ወያኔ የሀገር መሪትን ላለፈው ላገደመው ሻጭ ተቃዋሚዎች ለህዝብ መሪት መከበርና የግድ ማፈናቀል መወገድ ወዘተ ወዘተ በእያንዳንዱ የወያኔ አቋም ላይና አንጻር ተቃዋሚ ኃይሎች የየራሳቸውን ለሀገርና ለህዝብ ይጠቅማል ያሉትን አማራጮች አቅርበዋል። ወያኔን በተገቢው አውግዘው ይሻል የሚሉትን ተቃዋሚዎች አቅርበዋል። ስለዚህም ይህን በተመለከተ የሚለፈፈው ሐሰት ሁሉ ውድቅ ነው። ወያኔን ተኪ ኃይል የሚሉትም አስቂኝ መሆኑ አልቀረም። እንደ ወያኔ ዱርዬና መሃይምን የሰበሰበ አገዛዝ የለም ብንል ማጋነን አይሆንም። በክፍያ የሚገኝ የፈረንጆች ዲፕሎማና ዲግሪ የብልህነትና ዕውቀት ምልክት ቢሆን ኖሮ ስንቱ ዶክተር በሉኝ ባይ ወያኔ ብልህ ሆኖ እርምትን ባመጣ ነበር። ድንቁርናውን ግብዝነቱን ህዝብ ለወያኔ ተቶለታል ማለት ነው የሚገባው። በጭሩ ኢትዮጵያ ወያኔን የሚተኩ ብቻ ሳይሆን የሚያስንቁ ልጆች ሞልተዋታል። ወታደሩማ በድሏል፣ ግን ገበሬው ይካሰፍ ነው እንጂ የወያኔ ስህተትና በደል ችሎታ ማነስና ጸረ ሀገር መሆን የነጋበት ሐቅ ነው። አንዳንዶች የወያኔን ማስፈራሪያም ነው ይህን ወያኔ ይቆይልንን ያስተጋባሉ። ይህን ቅስቀሳ ወያኔ በተለይ በትግራይ ተወላጆች ዘንድ አሰራጭቶ በፍርሃት ድጋፍን ሊያመርት ጥሮ ቢያንስ በከፊል ተሳክቶለታል። በርካታ የትግራይ ተወላጆች ከህዝብ ጎራ መቀላቀል አቅቷቸው ለወያኔ ሰለባና ደጋፊ ሆነዋል። ሌሎች ደግሞ የወያኔን ማስፈራሪያዎች ይጋሩታል። የኦሮሞ ህዝብን ጽኑ ኢትዮጵያዊነት ይረሱና በደፈናው ኦሮሞዎች ስልጣን ከያዙ ይጨርሱናል በሚል ወያኔ ይቆይልን ባይ ሆነዋል። ከወያኔ ቅስቀሳ ባሻገር ወደዚህ የፍርሃት አቋም የገፋው የኦነግ አቋምና በአሶሳ፣ በደኖ፣ ምስራቅ ወለጋ ወዘተ ያካሄደው ጸረ አማራ ፍጅት ነው። ነገር ግን የኦሮሞ ህዝብ ሌላ፣ አንድ ጽንፈኛ ራሱን ከብዙሃን የነጠለ ቡድን አቋም ሌላ። ወጣም ወረደም ወያኔ ይቆይልን የሚያሰኝ ምንም ሁኔታ የለም። በህዝብ መካከል ፍቅርና የአንድነትን ስሜት አጠናክሮ ለማስፈን መታገል መጣር እንጂ በፍርሃት አገር አጥፊ መሆኑን ለ24 ዓመታት ያሳየንን አገዛዝ መጠጋት፣ ማቀፍ፣ መደገፍ መፍትሄ አይደለም። ይህን በተመለከተ ደግሞ በዚህም በዚያም ጽንፈኛ ክፍሎችን መታገልና ማሸነፍ ማስፈለጉን ሁሉም አገር ወዳድ ዜጋ ሊገነዘበው የሚገባ ነው። ለብሔረሰብ ያነሳነውም ለሃይማኖትም ይሰራል። የወያኔን ከፋፍለ ግዛ ተንኮል ማክሸፍና ትብብርን መቻቻልን ማስፈን አስፈላጊ ነው። በሚቀጥለው የሙስሊም ዜጎቻችን ሰልፍ ላይ ክርስቲያን ወገኖች በየካቲት 66 እንደታየው ከጎናቸው ሲቆሙ ለማየት ያብቃን ማለት አለብን። ባለፉት 24 ዓመታት የወያኔ መንገድ ወደ ገደል ወሳጅ መሆኑን ልናረጋግጥ ችለናል። የቀረን የሰናፍጭ ቅንጣት ታክልም ጥርጣሬ የለንም። ወያኔ ወደ ውድቀቱ እያመራ መሆኑ የሚታወቅ ነው። ይህን ስንልም ደግሞ ነገ ይወድቃል ማለት አለመሆኑ መረሳት የለበትም። የውድቀቱ ፍጥነት በራሱ ስህተት ብቻ ሳይሆን በዋናው መልኩ በህዝብ ተቃውሞና መስ ጥንካሬ ላይ የተንጠለጠለ ነው። ወያኔ ቀውሱ ሲበዛበት ህዝብ ደግሞ ነገ የሀገራችን ዕጣ ምን ይሆናል የሚለው ቢያሳስበው የሚጠበቅ ነው። በውስጥም በውጭም ጠላቶች አሏት። ኢትዮጵያ ሊያፈራርሷት አሰፍስፈው እየጠበቋት ነው። አፍራሾቿ ይሆናል የሚባሉትን አቅፈው ደግፈው ጊዜ እየጠበቁ ነው። ይህን ስንገነዘብና ጠላትን ወዳጅ ብሎ መገመትና መታለልን ማብቃት እንዳለብን ስንረዳ ግዳጃችን ግልጽ ይሆናል። አገር ወዳድ ኃይሎችና ዜጎች በአገራችን ላይ እያንዣበበ ያለውን ፈርጀ ብዙ አደጋ መቋቋም የሚችሉበት ሁኔታ ይከሰታል። የግንዛቤው አንዱ ኃይላቸውን ማስተባበርና መጠናከር መሆኑ ከወዲሁ የሚታይ ነው ብንልም ስህተት አይደለም። ገንጣይና ነገ ዓለሙ ያልገባቸው ቡድኖች ሲርመሰመሱ በምናይበት በአሁኑ ወቅት በፍጥነት መወሰድ ያለባቸውን እርምጃዎች ማወቅ ይከተላል። የህዝብን ጎራ ከአስመሳይ አገር ወዳዶችና ከወያኔ ቅጥረኞች ማጽዳት፣ ቅጥረኛነቱን የማያውቀው በተለይ አደገኛ መሆኑን ሳንረሳ ማለት ነው። ወደ ተነሳንበት ርዕስ ስንመለስ ግን ተቃዋሚ ኃይሎችና አገር ወዳዶች ከወያኔ አቋማቸው በመንና እንዴት እንደሚለይ በስፋት ማስረዳት ማቅረብ አለባቸው። በሕዝብ አሰፋፋዊ አቋሞች ዙሪያ ሕዝብን ማሰባሰብ ራሱን የቻለ የግንባር ተልእኮ መሆኑንም ተረድተው ይያዙት ይገባል። ዶሰኛው ወያኔ መንገዱ የዝንጀሮ ነው። ወደ ገደል ያለፉ አገዛዞችን ስህተት መድገም ይሁንኝ ብሎ የያዘው ጥፋት ነው። የተራበ የለም ቢኖርም ማንንም አልሞተም ወዘተ እያለም ይቀባጥረው የቀድሞውን ያስታውሳል። ባልበላውም ጭሬ ላፍሰው እንደምትለው አጥፊ ዶሮ ነው። የጥፋት መልክተኛ ኢትዮጵያን ባጠቃላይና አማራውን በተለይ በተመለከተ ወያኔ ገና ከናቅፋ ደደቢት ባልበላውም ጭሬ ላፍሰው ላጥፋው በሚል መንፈስ የተንቀሳቀሰ እርኩስ ስብስብ ነው። በባዕዳን እርዳታም ለፍልጣን ከበቃበት ጊዜም ጀምሮ ኢትዮጵያን እንዴት ይጉዳ እንዴት ላዋርድ ብሎ ደፋ ቀና ሲል ቆይቷል። አገሬን አስገንጥሉልኝ ብሎ ሲነሳ ማንነቱን ግልጽ አድርጓል። አሰብን ኢትዮጵያ አትፈልግም ብሎ ሲደርቅ ማንነቱን ጸረ ኢትዮጵያነቱን አስረግጧል። መሬት ወደ ትግራይ ሲያካብት፣ መሬት ለሱዳን ሲለግስ፣ ህዝብ ሲፈጅና ሲያፈናቀል፣ ለመሬት ለአረብ ለህንዱ ሲሸጥ፣ ለባዕዳን ሲነጠፍ፣ ታሪክ ሲበርስ፣ ወዘተ ወዘተ ወያኔ ከይሲ ማንነቱን ቁልጭ አድርጎ አሳይቷል። ከወያኔ የተሻለ አማራጭ መሆን ከገለባ የቀለለ ነው ብንል አንሳሳትም። ጸረ ወያኔ ትግላችን ይፋፋም።
I'm going to go to the house.